ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ታህሳስ 27 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ታህሳስ 27 ቀን 399 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። የፍጅት ከስካሽና ከያጭ አሁንም ዋናው ወያኔና ኮሎኔሉ ናቸው። ህዝብን እንደ ከብት ከልሎና ከፋፍሎ እርስ በርስ ለማናከስ መጣሩ ምንጩ ወያኔ ሲሆን ኮሎኔሉ ሞርሶታል። የፍጅት ትብብር ከተባለ ጸረ አማራና ጸረ ኢትዮጵያ ጥረታቸውን ነው የሚመለከተውና አማራ ጽንፈኝነት ብለው ሊወነጅሉ የሚጠሩት እስካሁን ውድቅ ነው ይባል ስህተት አይደለም። ባወጣው ዳኛ ተሆን አሳረኛ በሚለር እስከ ዝግጅት ክፍላችን የቀረበው የዕለቱ ሐተታ ነው። በመስከተልም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ ልሳን ዴሞክራሲያ ቅጽ 45 ቁጥር 1 በሽግግር ሂደት እንታደግ በሚል ርዕስ የወጣውን እተም አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
በትግራይ ሲካሪ የነበረውን ጦርነት በመሸሽ ወደ ሱዳን ከወጡት ከ65000 በላይ ስደተኞች ሌላ በትግራይ ውስጥ ከአንድ ቦታ ወደ ሌላ በመሄድ የተፈናቀሉ ዜጎች ቁጥር 2.2 ሚሊዮን መድረሱን በትግራይ የተቋቋመው ግዛያ አስተዳደር ገልጿል። ከነዚህ ተፈናቃዮች መካከል ከግማሽ በላይ የሚሆኑት ቤታቸው የተቃጠለባቸውና ንብረታቸው ሙሉ በሙሉ የወደመባቸው ናቸውም ተብሏል። በአሁኑ ጊዜ 4.5 ሚሊዮን የሚሆኑ የትግራይ ነዋሪ አስቸኳይ እርዳታ የሚያስፈልገው መሆኑ ሲገለጽ ቁጥሩ ከዚህ በላይ ሊሆን እንደሚችልም ተገምቷል። አብዛኛው የጤና አገልግሎት ጉዳት ደርሶበትና ተዘርፎ ከጥቅም ውጪ መሆኑም ተነግሯል። አገዛዙ እርዳታ ወደ ትግራይ እየሄደ መሆኑን ቢገልጽም እስካሁን በበቂ ሁኔታ ሊያዳርስ አለመቻሉም እየተነገረ ነው። ከጥቂት ቀናት በፊት የተባበሩት መንግስታት ድርጅት የስደተኛ ጉዳይ ኮሚሽንና ሌሎች የሰብአዊ እርዳታ ድርጅቶች በትግራይ ለሚደረገው ሰብአዊ እርዳታ የ156 ሚሊዮን ዶላር አስቸኳይ እርዳታ መጠየቃቸው ይታወቃል። በምዕራብ ኢትዮጵያ ወለጋ በሆሩ ጉድሩ በሊሙ ገሊላና በኪርም ወረዳዎች ውስጥ የሚኖሩ ዜጎች አገዛዙ ደህንነታችንን ከመስጠበቅ ይልቅ ለሚደርስብን ችግር ተባባሪ ሆኗል በማለት ቅሬታቸውን እየገለጹ ይገኛሉ። ተደጋጋሚ የጸጥታ ችግር የሚደርስባቸው እነዚህ ዜጎች በአካባቢው ከፍተኛ የጸጥታ ችግሮች ተፈጥረው ይያለ የወረዳና የቀበሌ አመራሮች ምንም ችግር እንዳልተፈጠረ አድርገው ለበላይ አካላት መረጃ እንደሚሰጡ አረጋግጠናል ከመልታቸው ተጨማሪ የችግሩ ተባባሪ በመሆን ችግሩ እንዳይፈታ እንቅፋት ሆነዋል ብለዋል። ባለፈው ሳምንት 19 ቀን በሊሙ ገሊላ ወረዳ ልዩ ቦታው ቅሌ በሚባል አካባቢ ታዋቂ የሆነ ግለሰብ ባልታወቁ ሰዎች መገደሉን ተከትሎ ኗሪዎችን በነቂስ ትገደላላችሁ የሚል ማስፈራሪያ እየደረሰ መሆኑንና በዚህም ኗሪዎች ወደ ሌሎች ቦታዎች እየተሰደዱ መሆናቸውን ገልጿል። እነዚህ ወረዳና የቀበሌ መሪዎች በአካባቢው ዜጎች በአሸባሪዎች ተገድለው የጸጥታ ኃይሎች ወደ አካባቢው ሲንቀሳቀሱ ለአሸባሪዎቹ የጸጥታ ኃይሎች መምጣታቸውን በመንገር ቶሎ እንዲሸሹ ሲያደርጉ ለጸጥታ ኃይሎች ደግሞ የተሳሳተ አቅጣጫ በመስጠት አሸባሪዎቹ እንዳይያዙ አድርገዋል በማለት ቅሬታቸውን ለዜና ተቋሞች ገልጸዋል። በሌላ ዜና በመተከል ከአሸባሪዎች ጥቃት አምልጠው ቻግኒ የሚገኙ ተፈናቃዮች ደህንነታቸውን አስመልክቶ ስጋት ያለባቸው መሆኑን ለዜና ተቋሞች ገልጸዋል። በጠቅላላ ወደ 22000 የሚጠጉት እነዚህ ተፈናቃዮች የሚገኙበት ቦታ በጫካ ውስጥ ሲሆን ጥበቃ የሚያደርግላቸው ጥቂት ሚሊሻ መሆኑ ታውቋል። ቀንቀን ማነሳቸው የማይታወቅ ግለሰቦች ጎብኝቷቸው እንደሚሄዱ የሚገልጹት እነዚህ ተፈናቃዮች በሌሊት ባሸባሪዎች ጥቃት ጉዳት ሊደርስባቸው እንደሚችል ስጋታቸውን ገልጸዋል። የጓንጎረዳ ባለስልጣኖች ተፈናቃዮቹ የሚገልጹት ስጋት ትክክል መሆኑን ገልጸው ከተፈናቃዮቹ ጋር ተቀላቅለው የመጡና ባሸባሪነት የሚጠረጠሩ ሰዎች ተይዘው ምርመራ እየተደረገባቸው መሆኑንም ገልጸዋል። ኢትዮጵያ ውስጥ በጸጥታ ችግር ምክንያት ከተጎዱ ኢንቨስትመንቶች መካከል ማገገም የቻሉት 1% ብቻ መሆኑን የኢንቨስትመንት ኮሚሽን ኃላፊዎች ገልጸዋል። በቅርቡ በትግራይ በተደረገው ጦርነት የወደሙ ኢንቨስትመንቶችን ሳይጨምር ከ2008 እስከ 2013 ባሉት ጊዜያት በአገሪቱ ውስጥ የወደሙ ኢንቨስትመንቶች 400 ያህል ሲሆኑ ከነዚህ ውስጥ በአማካይ 4 ብቻ ወደ ስራ የተመለሱ መሆናቸው ተነግሯል። ኢትዮጵያ ውስጥ በጸጥታ መደፍረስ ምክንያት የኢንቨስትመንቶች መክሰር የተለመደ በመሆኑ ኢንቨስተሮች ሀብታቸውን አፍስሰው ወደ ስራ ለመግባት ስጋት እየተፈጠረባቸው መሆኑ ተገልጿል። የመሬት አቅርቦት፣ የኤሌክትሪክ ኃይል አቅርቦትና የውጭ ምንዛሬ እጥረት ለኢንቨስትመንት ልማት ከጸጥታው ችግር ሌላ ተጨማሪ ችግሮች ናቸውም ተብሏል። የግብጽ የስለላና የጸጥታ ኃላፊ ከሱዳን የሽግግር ምክር ቤት ፕሬዝዳንትና ምክትል ፕሬዝዳንት እንዲሁም ከሀገሩ ጠቅላይ ሚኒስትር ጋር የተገናኘ መሆኑን የግብጽ ጋዜጦች ዘግበዋል። ወይቱ ያተኮረው ስለ ሁለቱ ሀገሮች ጉዳይ ነው ቢባልም ዋና የአባይ ግድብን በሚመለከት ጉዳይ እንደሆነ ተገልጿል። ወደለት በተካሄደው የሶስትዮሽ ስብሰባ ላይ ከአፍሪካ ህብረት የባለሙያዎች ቡድን የቀረበው ሐሳብ በኢትዮጵያና በሱዳን በኩል ተቀባይነት ሲያገኝ ግብጽ ያልተስማማችበት መሆኑን መግለጿና የልዩነትና የስምምነቶች ሐሳቦች በሚቀጥለው ሁድ ጥር 1 ቀን ለስድስት ሚኒስትሮች ስብሰባ እንዲቀርብ ወሰኑ ይታወቃል። የስምምነትና የልዩነት ሐሳቦችን ለመለየት ለሰኞ ታህሳስ 26 ቀን የተጠራው ስብሰባ ሱዳን ባለመገኘቷ ሳይካሄድ ቀርቷል ተብሏል። ያገዛዙ የውጭ ጉዳይ ሚኒስትር ቃል አቀባይ ስለ ጉዳዩ በሰጠው መግለጫ ግብጽና ሱዳን በአባይ ግድብ ላይ የሚያሳዩት መጓተት ግድቡ ስለሚጎዳቸው ሳይሆን ግድቡን የማስተጓጎል ወይም የማስቆም አላማ ነው ብሏል። አድማጮቻችን ለለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። Oh, 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 oh
የማክሰኞ ታህሳስ 27 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ባወጣው ዳኛ ትሆን አሳረኛ ወያኔ የጁን አግኝቶ ሲንጫጫና ሲጮህ መስማቱ የማያስደስተው ኢትዮጵያዊ የለም። እስከ ዕለተ ሞቱ ግን ወያኔ መዋሸቱ ከቶም የሚያበቃ አልሆነም። ጦርነቱ የትግራይን ህዝብ ለማጥፋት ነው ብሎ ሊያሳምነን ይጥራል። በማይካድራ ትግሬዎች ናቸው የተፈጁትም እያሉ ናቸው። ወያኔን ደግፈው የቀድሞ ደጋፊዎቹ ባዕዳንም ውሸቱን እያራገቡለት ነው። ጦርነቱ ትግራይን ለማጥፋት ነው ብሎ ወያኔ ሲለፍፍ ኮሎኔሉ ደግሞ ጁንታ የሚል አጓጉል ስያሜ ፈጥሮ ጦርነታችን ከወያኔ የጎሳ ፖለቲካ ወይም ክፍፍል አወቃቀር ጋር ሳይሆን አልፎም ከወያኔ ስርዓትም ሳይሆን ከጁንታው ብቻ ነው ብሎ ሊያሳምነን ሊያደናግረን እየጣረ ነው። ሁሉም ኢትዮጵያዊ እንደሚያውቀው የኢትዮጵያ ችግርና ቀውስ ኮሎኔሉ ራሱም ጭምር ምንጫቸው ወያኔና ስርዓቱ ናቸው። ወያኔን እንዳገዛዝና ስርዓት መደምሰስ ግብ ካልሆነ ደም ግበራው ከንቱ ሆነ ማለት ነው። ወያኔ በስልጣን ሊቆይ የቻለው ህዝብን በመከፋፈል መሆኑን ማንም የሚረሳው አይደለምና አሁንም በልፈፋው የትግራይን ህዝብ አስፈራርቶ ከጎኑ ለማሰለፍ ከመጣሩ ባሻገር ባዳቆነው ጸረ አማራ ሰይጣን ተገፍቶ አማራና ሻቢያ በህብረት ትግራይ ሊያጠፉ ናቸው ሲል ያላዝናል። ወያኔ በህዝብ ላይ ላመጣው ጉዳት ኃላፊነቱ የራሱ ሲሆን ያሳደገው ጠባብ ዘረኛ ኮሎኔልና ጭፍሮቹ አሳሩን ቢያሳዩት ጥፋቱ የራሱ ከመሆን የሚያልፍ አይደለም። ህዝብ ግን በባድመም ጊዜ ሞክረውት እንደነበረው በህዝብ ላይ አልነሳም እንዳላቸው አለ። ጎረቤቱን ትግሬ አማራ ብሎ እንዲፈጅ የተደረገው ጥረት አልተሳካላቸውም። መለስ ዜናዊ ህዝብ በኤርትራውያን ላይ እንዲነሳ ያደረገው ሙከራ ከሽፎ ህዝብ እንዲያውም ለኤርትራውያን በአዲስ አበባ ድጋፉን አሳይቷል። የቄሮ አውሬነት የኦሮሞ ሰፊ ህዝብን የሚጠቀልልም አልሆነም። የዘር ፍጅት ብለው ያማረቱትም አገዛዙ ከሚፈጽመው ውጭ ህዝብ ስርዓት ጥሎ አልተራረደም። አደጋው በእነሱ የሚቆሰቆስና የሚራገብ ነው። የፍጅት ቀስቃሽና አካሄጅ አሁንም ዋናው ወያኔና ኮሎኔሉ ናቸው። ህዝብን እንደ ከብት ከልሎና ከፋፍሎ እርስ በርስ ለማናከስ መጣሩ ምንጩ ወያኔ ሲሆን ኮሎኔሉም ሞርሶታል። የፍጅት ትብብር ከተባለ ጸረ አማራና ጸረ ኢትዮጵያ ጸረታቸውን ነው የሚመለከተውና አማራ ጽንፈኝነት ብለው ሊወነጅሉ የሚጠሩት እስካሁን ውድቅ ነው ይባል ስህተት አይደለም። ህዝብ መሃል ጥላቻን የሚያራግቡትና ጥበትን ሊያሰፍኑ የሚጥሩትን ማንነት ስንመረምር ደግሞ ቢሸፋፈኑም ስንገልጣቸው የወያኔ የሻቢያና የኮሎኔሉ ቅጥረኞች መሆናቸውን መረዳት እንችላለን። ወያኔ እኔ ከጠፋሁ ሰርዶም አይብቀል ባይ ነውና የራሱን ቀውስ የኢትዮጵያ ለማድረግ እየተፍጨረጨረ ነው። የባዕድ ወዳጆቹም ወያኔ ላይ ጦርነት የከፈተው የድሮን ስርዓት ሊመልስ የሚጥረው አማራ ነው እስከ ማለትም ደርሰዋል። ወያኔ ሲወድም ግን ችግራችን ባይተንም ወደ ስሬታችን ጉዞ መልክ ሊስተነስቷል ሊያሰኘን የሚችል ነው። ጠባችን ከስራቱም ጋር አይደለ ሲል ኮሎኔሉ ያው የወያኔ ስራት ውላጅ ውራጅ በመሆኑ ዘረኝነትን ለመቀጠል ያለውን ፍላጎት ማስረገጡ ነው። ህዝብ አብይ ስፋትን አባሮ ባራርሳ ባለምንጫዎች ለመተካት ሳይሆን ዘረኛና በዳይ ስራቱን አፍርሶ ህዝባዊ መንግስት ለመመስረት በመሆኑ ጠባችን ከወያኔና ዘረኛው ስርዓት ጋር ነው ይላል። ኮሎኔሉ ግን የሽግግር ሂደት እንብኝ ብሎ የወያኔን የምርጫ ቧልት በራሱ ሊደግምብን ይወሰነ በመሆኑ ከዚያም በላይ ግን የወያኔን ጸረ አማራነት ስለሚጋሩና ኢትዮጵያንም ማፈራረስና በነጻ ኦሮማቸው መተካት ስለሚመኙ ግጭታችን ከስርዓቱ ጋር ሳይሆን ጁንታ ከሚባል ፍጡር ጋር ነው ብለው ሊያደናግሩን ቢሞክሩ የሚያስገርም አይሆንም። በዚህም መስክ በውጭ አገር ያሉ አድርባይ ምሁራን ለኮሎኔሉ አስመሳይ አማራ ሹሞች ሰለባ ሆነው የሚስጥር የሩቅ ርቀት ስብሰባ በኮምፒውተር እያካሄዱና ለኮሎኔሉ ቡድን ለሚፈጀው ህዝብ ሳይሆን ገንዘብ ሊያዋጡም እየተዘጋጁ መሆናቸው ታውቋል። ስህተትን መድገምና አገርን ለአደጋ ማጋለጥ ይሏል። ይህ ነው ወያኔ በሱ ብሶ ፍጅት ሊያካሄድብን ነው ብሎ ከመጅራፍ የሚጮኸው። ሊመጣበት ያለውን ክስና ውንጀላ ከወዲሁ ለመካድ ለማሳት መሆኑ ግልጽ ነው። ወያኔ በህዝብ ፍጅትና በዘር ማጽዳት ወዘተ ሊከሰስ ሲገባው ኮሎኔሉም ከተመሳሳይ ውንጀላ ነጻ ሊሆን የሚችል አለመሆኑ መታወቅ አለበት። ከዚህ በተጨማሪ ኮሎኔሉ ከሻቢያ ጋር የመሰረተው ወዳጅነት ግቡ አጠራጣሪና ለአገርም የማይጠቅም ነው መባሉ አግባብ አለው። ሻቢያ ከጸረ ወያኔነቱ በፊት ጸረ አማራነትና ጸረ ኢትዮጵያነት ከፊቱ የሚደቀንበት አረመኔ ቡድን ነው። ወዳጁ ግብጽም በትግራይ ውስጥ ያሉ የኢኮኖሚ ተቋሞቼ በህግ ይከበሩልኝ በሚል ለወያኔ ያላትን ድጋፍ ይፋ እያደረገች ሲሆን የአካባቢያችን ሁኔታ ይዘት አንደምታውና አቅጣጫው ለኢትዮጵያ እየጠቀመ ነው እየጎዳ ነው በሚል የኮሎኔሉ የውጭ ጉዳይ ኃላፊዎች ሆኑ ራሱ ብዙም የሚያስቡበትና የሚጨንቃቸው አልመሰለም። ግዴለሽነት ብቻ ሳይሆን እነ ደመቀ ገዱ ሆኑ በብሔርና ሃይማኖት መስፈርት አምባሳደር የተባሉት ልምድም ችሎታም የሌላቸው ናቸው። ከመሐይም ወደ መሐይም፣ ከዘረኛ ወደ ዘረኛ፣ ከነፍሰ ገዳይ አምባገነን ወደ መሰሉ ጫማ ስር እየወደቅ ውድ አገራችን ከድጡ ወደ ማጡ ወይም በዚህ አዋጅ ይታወጃል በዚያ ገበያ ይበዘበዛል ሆኖ ከርማለች። ወያኔ በከሳም ፈረምባ ነኝ ሊል አሁንም ከጅሎታልና የመጨረሻውን ምት ስርዓቱን በማፍረስ ለማብሰር የሽግግር ሂደት ውጭ ምንም መፍትሄ መንገድ የለም። ምርጫ ስንልም በኮሎኔሉ ውሳኔና ቁጥጥር አዚማሞችና አንጃዎች ዘረኞችና ባንዳዎች ተሰባስበው ውጤቱን በቅድሚያ ወስነው የሚያካሂዱትን ቧልታ አይደለም። ከደርግ ጊዜ ጀምሮ ነጻ የምርጫ ቦርድ ይቋቋም፣ የምርጫው ህግም ይለወጥና በስምምነት የጸደቀ ይሁን ወዘተ ስንል ምንቆይም የመጣው ሁሉ የራሱን ምርጫ ቦርድ እያቋቋመና እጅት ያለውን ምርጫ ቧልት ህልው እያደረገ 100% እያሸነፈ ሊቀጥል ሲሞክር እየታዘብን ነው። ወያኔ እንኳ መቀሌ ፈርጥጦ አካሄድኩ ባለው ምርጫ 100% ከማሸነፍ ሊቆጠብ አልቻለም። የምርጫ ቦርድ ኃላፊ የተደረገችው በህዝብና ፓርቲዎች ምርጫና ፍላጎት ሳይሆን በብሔርና ሃይማኖት ማጠየቂያ አለቆቿ ለኮሎኔሉ ታዛዥ ሆና እንድትሰራ በሰጧት ትዕዛዝ ነው። ዘረኛው አገዛዝና ህጎቹ ውሳኔዎቹ እስካሉ ድረስ ነጻ ምርጫ በኢትዮጵያ ዘበት ነው። ትንሽም ትምህርት ከወሰደ ኮሎኔሉ ጭብጥ ወንበሮችን ለተወሰኑ አከፋፍሎ መድበለ ፓርቲ አለ ነጻ ምርጫም ተካሄደ ብሎ ሊያወናብድ ይጥር ይሆናል እንጂ ከጫማው ስር የወደቁት ኢምንቶችና አድርባዮች ፍርፋሪም የሚያገኙ አይደሉም። ምንኛ ሊያደናግሩ ቢጥሩም ከሽግግር ሂደት ውጭ ምንም መፍትሄ የለም ሊኖርም አይችልም። ዘረኝነትን በጉልበት አስፈኝ ቀጥላለሁ ብሎ የተነሳውም እድሜ የሚኖረው አይደለም። ጭቆኑ እንደ ትላንቱ አልገዛም እያለ ነውና ተሰባስበው ሊጨፍሩብን የሚችሉ አይሆንም። አገርን ለመጠበቅ ጠንካራ መንግስት ሊሉን የተነሱት ይህን ክርክርና ማጠየቂያ ቀደምም የሰማነው ከንቱ ጉንጭ አልፋ ንግግር ነው እንላቸዋለን። ያለውን መፈራቀቅና ልዩነትም ሊያስወግድ የሚችለው ሁሉን አቀፍ ሂደትና መንገድ እንጂ ያንድ ሰው ዘረኛ አምባገነን አገዛዝ አይደለም ሊሆንም አይችልም። ሁሉን አዋቂ ነኝ ከሚል አንድ ግብስ ኮሎኔልና ከባህር ወጣን ከሚሉ ጉዶች አገዛዝ ሁሉ ማክሮና ተስማምቶ የሚመሰረተው ዴሞክራሲያዊ ሂደት የሚሻል መሆኑ ምንም ጥርጥር የለውም። ሽግግር ሂደት እውን ይሆን? የህዝብና የአገር ሉዓላዊነት ይረጋገጥ? በተባበረ ትግላችን ኢትዮጵያዊነት አቸናፊ ይሆናል? ድል ለኢትዮጵያ ህዝብ አገር አድን ትግል። ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን። አርባምስት ቁጥር አንድ በሽግግር ሂደት እንታደግ። ኢትዮጵያዊነት የረጅም ዘመን ባለ ታሪክነት የጀግንነት የልብ ሙሉነት አብሮ የመኖር የነጻነት ወዘተ መገለጫ ሲሆን ከሁሉም በላይ ደግሞ ኢትዮጵያዊነት ለሀገር ታዳጊነት ለወገን ተቆርቋሪነት ለፍትህ መቆም ለነጻነት መስዋዕት መሆን ባህላዊና ቁሳዊ ቅርስን ማቆየት ማለት ጭምር ነው። ይህ ማንነትም ነው በዓለም ታሪክ ኢትዮጵያዊነት የነጻነት ቀንዲልና የአይበገሪነት መገለጫ ሆኖ እንዲታይ ያደረገው። ኢትዮጵያውያን የሚታወቁት ሉዓላዊነታቸውን ለመድፈር ነጻነታቸውንና ክብራቸውን ለመግፈፍ በቃጡ የውጭ ወራሪዎች ላይ ብቻ ሳይሆን በአገራቸው ያገዛዝ ስርዓቶች ላይም ጭቆናና በደልን ግፍና ኢፍትሃዊነትን ጸንተው በመታገላቸው ጭምር ነው። ከላይ የገለጽነው የኢትዮጵያዊ ወኔና የትግል ስሜት ከጀግኖች እናቶችና አባቶች በመተላለፉ ያገርና የወገንን ፍቅር የተረዱ ለውጥ ፈላጊ የሆኑ የዘመኑ ወጣት አርበኞች የሚወዷትን እናት አገራቸውን ኢትዮጵያን ከውጭ ወራሪዎች ለመታደግ በዱር በገደሉ በመዋደቅ አጥንታቸውን ከስክሰው ደማቸውንም አፍስሰው አርበኝነታቸውን አስመስክረው ሉዓላዊት የሆነች አገር ለትውልድ አሻግረዋል። የፋሽስት ጣሊያን ወረራ ካከተመ ከ1933 ዓመተ ምህረት በኋላ የነበረው በተለይም ዘመናዊ ትምህርትን ለመቅሰም እድል ያገኘው አገር ወዳድ ወጣት ትውልድ ለፍትህ ከነበረው የጠለቀ ግንዛቤና ፍላጎት የተነሳ ያገሩና የወገኑ ችግርና ብሶት እጅግ ያሳስበውና ባፍላ ወጣትነት ዘመኑ ዘላቂ መፍትሄ ለመሻት የተለያየ ትግልን በመጠቀም እንቅስቃሴ ሲያደርግ የነበረ ፍትህና ፋቂ ትውልድ ነበር። የ1950ዎቹ የነ ገርማሜና ጀነራል መንግስቱ ንዋይ የመፈቀለ መንግስት ሙከራ ኤርትራ ነጻዎች ግንባር መቋቋም የመጫነቱ ለማንቀስቀስ በጎጃም የነበረው የገበሬዎች አመጽ የወቅቱን የህዝብ ብሶት በተለያየ መልክ የሚያሳዩ ነበሩ። ባርሳደሩ ላይ የተጫነው የመሬት ግብር አለመጠን መጨመር ግብሩን መክፈል የተሳኑ አርሶ አደር መሬቱን መነጠቁና በ1955 ዓመተ ምህረት በተካሄደ የመሬት መለካት አዲስ ህግ መውጣቱ እየተብላላና እየተቀጣጠለ ለሚሄደው ብሶት ተጨማሪ ምክንያቶች ነበሩ። የጎጃም የባሌና የሲዳሞ አርሶ አደሮች አመጽን ለመግታት በወቅቱ የተወሰደው ወታደራዊ የኃይል እርምጃ የህዝቡ ትግል ይበልጥ እንዲቀጣጠል ምክንያት መሆኑ አልቀረም። የሥራቱ አገልጋይና ጠባቂ ሆኖ የተደራጀው ወታደር ህይወቱ ከጊዜ ወደ ጊዜ እየከፋና እየመረረ ሄደ። በወቅቱ በመላ አገሪቱ ውስጥ ይታየነበረው ግፍና በደል ከልክ በላይ መግዘፍ በላባደሮችና በተማሪዎች ተቃውሞ ከፍተኛ የውጥረት ዘመን ሆነው መደምደማቸው አገሪቱ የአዲስ ሥርዓት የለውጥ ጽንስ መቋጠሯን ያበሰረበት ሁኔታ እንደነበር መገንዘብ ይቻላል። የሥርዓቱ አገልጋይና ጠባቂ ሆኖ የተደራጀው ወታደርም ህይወቱ ከጊዜ ወደ ጊዜ እየከፋና እየመረረ ሄደ። በወቅቱ በመላ አገሪቱ ውስጥ ይታየነበረው ግፍና በደል ከልክ በላይ መግዘፍ በላባደሮችና በተማሪዎች ተቃውሞ ከፍተኛ የውጥረት ዘመን ሆነው መደምደማቸው አገሪቱ የአዲስ ሥርዓት የለውጥ ጽንስ መቋጠሯን ያበሰረበት ሁኔታ እንደነበር መገንዘብ ይቻላል። በወቅቱ ተደራጅተው ይካሄዱ ከነበሩት የትጥቅ ትግልና የአርሶ አደሮች አመጽ እንቅስቃሴዎች ሌላ ከ1950ዎቹ አጋማሽ ጀምሮ በከተማም የሲቪል እንቅስቃሴዎች ተጠናክረው ነበር። በእነዚህ እንቅስቃሴዎች ውስጥ ተሳታፊዎች የነበሩት ያነሷቸው ጥያቄዎች በአብዛኛው ያጠነጥኑ የነበሩት በመብትና በኑሮ ውድነት ላይ ያተኮሩ ነበሩ። የአየር መንገድ አድማ በ1959 እና በ1960 ዓ.ም ተመረተ የተደረገው የአውቶቡስ ሹፌሮችና የማተሚያ ቤት ሰራተኞች አድማ እንዲሁም በ1965 ዓ.ም ተመረተ የተካሄደውን የባንክ ሰራተኞችን አድማ ለአብነት መጥቀስ ይቻላል። ከታሳሱ መፈንቅለ መንግስት እንቅስቃሴ በኋላ የተከተለው የ1960ዎቹ ወጣት ትውልድ ለኢትዮጵያ አንድነትና ሉዓላዊነት ተጠብቆ መቆየት ቀናይ ፍትህና ፋቂ አምባገነን ገዢዎችን ተቃዋሚና ተሟጋች እንዲሁም ለውጥ ፈላጊ ለመሆኑ የትግል ታሪኩና ተግባሩ ምስክር ናቸው። የዚያ ትውልድ የተማረ ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል ባንክሮ መጠየቅ እየጀመረ ያገሩን የቅርብና የሩቅ ሁኔታዎች ለመረዳት ያካባቢውንና የአፍሪካን ሰፋ አድርጎም ያለም አቀፉን ተጨባጭ ሁኔታ ለማየት የሞከረ መሰረታዊ የሰው ልጅ መብቶችንና ፍላጎቶችን በውል የተረዳ ትውልድ ነበር። ያ ትውልድ እድሜውና ዕውቀቱ በፈቀደለት ደረጃ ከመመራመር አልፎ ዕውቀትና አቅሙ የፈቀደለትን ሁሉ ለማገናዘብ ተገቢውንም ትምህርት ለመቅሰምና በአግባቡም ለመፍታት ይቻላል የሚል ተስማሚ ንድፈ ሐሳባዊ መመሪያ ለማግኘትና የሚወዳት አገሩን ወደ ተሻለ ደረጃ ለማድረስ ቅን በሆነ አእምሮ የሚችለውን ሁሉ ለማድረግ ከልቡ ጥሯል። ለአገሩና ለሚወደው ሕዝብ ሲልም መከፈል የሚገባውን የሕይወት መስዋዕትነትም ከፍሏል። የአገር ወዳድ ትውልድ አገሪቱን ለውጭ ባለሀብቶችና ጎጂ ተልእኮ ለነበራቸው ባዕዳን ሚስዮናውያን ሚሽነሪዎች በሯን በርግዶ ሕዝቧን ለብዝበዛ ደህንነቷን ለአደጋ ያጋለጠ ኋላ ቀር ሥርዓትንና እንዲሁም በዓለም አቀፍ ደረጃም ተስፋፍቶ የሰው ልጅ እኩልነትንና መሠረታዊ የሰብአዊ መብትን በመጻረር ብዝበዛ ያካሄድ የነበረውን የቅኝ አገዛዝ አጥብቆ ሲቃወምና ሲታገልም የነበረ ብርቅዬ ትውልድ ነበር። በወቅቱ በመላ አገሪቷ የተዛባ ፍትህ፣ ዝቅተኛ የትምህርትና የጤና አገልግሎት፣ የተስፋፋ ሥራ አጥነት መስፈናቸውን ተገንዝቦ የዜጎችን መብትና ጥቅም ለማስከበርና በእኩልነት ላይ የተመሰረተ አገራዊ አንድነትን ለማጠንከር ማህበራዊ ፍትህን ለማስገኘት ፈጣን ኢኮኖሚያዊና የቴክኖሎጂ እድገት ለማምጣት ትልቅ አገራዊ ራዕይ አንግቦ ብሩህ ተስፋን ሰንቆ ተሰባስቧል፣ ተደራጅቷል፣ ለትግልም ተሰልፏል። ይህ ለውጥ ፈላጊ የህብረተሰብ ክፍል ነው እነዚህን ከላይ የጠቀስናቸውንና ሌሎችንም ክቡር ዓላማዎች ከግባቸው ለማድረስ በፖለቲካ ድርጅት መልክ ተደራጅቶ ህዝባዊ የለውጥ እንቅስቃሴን በህዝቡ ውስጥ ለማድረግ በቅድሚያ የኢትዮጵያ ህዝቦች አንድነት ድርጅት ኢህአድ፣ በኋላም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የሚል ስያሜ ያገኘውን በአገሪቱ ታሪክ የመጀመሪያውን ዘመናዊ የፖለቲካ ፓርቲ በሚያዝያ ወር 1964 ዓ.ም የመሰረተው። ኢህአፓ የተመሰረተው በወቅቱ አገሪቱ የነበረችበት ነባራዊ ሁኔታ መሰረታዊ ለውጥን ግድ በማለቱና ይህን ትግል ሲመራ የሚችል ዘመናዊ የፖለቲካ ፓርቲ መመስረት አስፈላጊ ግዴታ በመሆኑ ነበር። የፓርቲው መስራቾች ፓርቲውን የመሰረቱት ፓርቲ ያስፈልገናል በሚል ግልብ ስሜት ተነሳስተው ሳይሆን በኢትዮጵያ ለውጥን ጠያቂ የሆነ አብዮታዊ ሁኔታ መኖሩንና ይህንንም የሚመራ ተራማጅ የፖለቲካ ፓርቲ አስፈላጊ መሆኑን አስቀድመው በመረዳታቸውና በማየታቸውም ነበር። በየካቲት 1966 ህዝባዊ አብዮት ይከሰታል የሚል ትንቢት ባይኖርም የፓርቲው መስራቾች እየጨመረ የነበረውን የህዝብ ብሶትና በአጠቃላይም የኢትዮጵያን ተጨባጭ ሁኔታ በተገቢው መንገድ ተገንዝበው መጪው ሁኔታ ምን ጠያቂ ሊሆን እንደሚችል አስቀድመው ማየት የቻሉ ነበሩ። በሌላ በኩል ደግሞ ለኢትዮጵያ አብዮታዊ ሁኔታም ሆነ የተባለውን ፓርቲ ለመመስረት የሚያበቃ ሁኔታ የለም ያሉና በኋላ ደርግን የተቀላቀሉት ክፍሎችም ሁኔታዎችን በተገቢው መመርመር የተሳናቸው ከዛን ጊዜ ጀምሮ ነበር ማለት ይቻላል። ፓርቲው ተመስርቶ እንቅስቃሴ የጀመረበት ወቅት ስዩመ መለኮትነት መለያ ያደረገውና ከአርባ ዓመት በላይ የቆየው የዘውድ አገዛዝ ገበሬውን በጭሰኝነት ከፍተኛ ግብር በመጫንና በጉቦ በዘቀጠ የፍርድ ሥርዓት ተብትቦ የያዘበት፣ ሰራተኛው በውጭ ኩባንያዎች ለአስከፊ ብዝበዛና ዘረኝነት የተጋለጠበት፣ የአገሪቱም ሉዓላዊነት በጥያቄ ውስጥ የገባበትና ሴክተር ሪቪው የተባለው ትውልድ ገዳይ የትምህርት ፖሊሲ በሥራ ላይ እንዲውል የታቀደበት፣ ሕዝብ በኑሮ ውድነት የሚሰቃይበት፣ በርካታ ዜጎች በረሃብ የሚረግፉበት፣ ብሔረተኛ እንቅስቃሴዎች ብቅ ብቅ ያሉበት ወዘተ ሁኔታ ሲሆን፣ በሌላ በኩል ደግሞ የዘውዱን አገዛዝ በመቃወም አርሶ አደሩና ሠራተኛው በተለይም የተማረው ክፍል አልገዛም ብሎ የተነሳበትና መሬት ላራሹ፣ የድሃው ልጅ ይማር፣ ለሠራተኛው የደሞዝ ጭማሪ፣ ሕዝባዊ መንግሥት ይቋቋም ብሎ ድምፁን ያሰማበትና የአዲስ ሥርዓትና አስተዳደር ፍላጎት የአሮጌውን ሽረት የጠየቀበትና አገራችን የካቲትን ያረገዘችበት ወቅት ነበር። በ1966 ዓ.ም የካቲት ወር በኢትዮጵያ ውስጥ የተጀመረው ሁሉም የህብረተሰብ ክፍል የተሳተፈበት የሥርዓት ለውጥ እንቅስቃሴ በመላው የአገሪቱ ክፍል ሲፈነዳ ኢህአፓ እንደ ፖለቲካ ድርጅት ከተመሠረተ ገና 2 ዓመቱ ነበር። በወቅቱ በመላው የአገሪቱ ክፍል እንደ ሰደድ እሳት የተቀጣጠለው የለውጥ እንቅስቃሴ ኢህአፓን ከሞላ ጎደል በመላ አገሪቱ ከተሞች ቶሎ እንዲደራጅና እንዲጠናከር ረድቶታል። የኢህአፓ ልሳን የሆነችው ዴሞክራሲያን በወቅቱ የኢህአፓ ልሳን መሆኗ ሳይገለጽ እስከ ነሐሴ 1967 ዓ.ም ማለትም እስከ ፓርቲው እወጃ ነሐሴ 26 ድረስ ባለማቋረጥ በተከታታይ እንድትወጣ ተደርጓል። ዴሞክራሲያ አንቂ ብቻ ሳትሆን አደራጅም ለመሆን አገልግላለች። ዛሬም ይህንኑ ሚናዋን ሳታቋርጥ ቀጥላለች። ዴሞ በአገሪቱ ውስጥ የሚታዩትን አብይ ፖለቲካዊ፣ ኢኮኖሚያዊ፣ ማኅበራዊ ወዘተ ጥያቄዎችን እያነሳች የት ደርሰናል፣ ምንስ ይጠበቅብናል በሚሉና የአገራችንን መጻኢ ሁኔታዎች በመዳሰስ የኢትዮጵያ ሕዝብ ከአምባገነኖች ጭቆና ለመላቀቅ የሚያደርገውን ትግል አቅጣጫ በመጠቆም የበኩሏን ታሪካዊ ኃላፊነት ለመወጣት የምትሞክር የድርጅቱ ልሳን ነች። ራሱን ደርግ በሚል የሰየመውን ወታደራዊ አምባገነን አገዛዝ ጸደ ዴሞክራሲያዊ ገጽታዎች በማሳየት አምባገነናዊና ፋሽስታዊ ባህሪያት እንዳሉት በመግለጽ ሕዝቡ ያነሳቸውን የመሬት ላራሹ፣ የዴሞክራሲና የሕዝባዊ መንግሥት ጥያቄዎችን በማብራራትና የትግል አቅጣጫ ሳታቋርጥ በመጠቆም ከፍተኛ ሚናን ተጫውታለች። ይህንኑ ታሪካዊ ሚና ዛሬም በቀጣይነት እየወጣች ትገኛለች። የኢህአፓ መለያ ከሆኑ ጎላ ብለው የሚታወቁ እሴቶቹ መካከል በሕዝብ ተወዳጅነቱ፣ ድርጅታዊ ነጻነቱ፣ መጪ ሁኔታዎችን አስቀድሞ በማየቱ፣ በሕዝብና በአገሩ ሉዓላዊነት የማይደራደር ወይም አይበገሪነቱን ወዘተ ማንሳት ይቻላል። በኢትዮጵያ አብዮት ሊከሰት እንደሚችል ቀደም ብሎ ማየቱ፣ የካቲት አብዮት በጊዜያዊ ሕዝባዊ መንግሥት ካልተተካ የተደራጀው ኃይል የወታደሩ ክፍል የሕዝቡን ሥልጣን ሊነጥቅ እንደሚችል በአጽንኦት ማሳሰቡ፣ ራሱን ጊዜያዊ ወታደራዊ አስተዳደር ደርግ በሚል ሥልጣን የያዘው ወታደራዊ አገዛዝ ያራመደው የኢትዮጵያ ትቅደም ያለምንም ደም የሚለው መፈክር ሕዝቡን ማዘናጊያ ከመሆን እንደማያልፍ
ስልጣኑን በፈቃዱ እንደማይለቀና እንዲያውም አገሪቱ በፍጹማዊ የፈላጭ ቆራጭ ፋሽስታዊ አገዛዝ መዳፍ ስር ልትወድቅ እንደምትችል አስቀድሞ ማስጠንቀቁ ወታደራዊ አገዛዝ ባለቀለትም ጊዜ ህወሓት በሚል ስም የሚንቀሳቀሰው የወያኔ ቡድን ስልጣን ቀይሮ ኢትዮጵያዊ ነኝ በሚል ወደ ስልጣን ከመጣ አገሪቱን በዘር ከፋፍሎ ልትወጣ ወደማትችል ቀውስ ሊከታት የሚችል ጸረ ኢትዮጵያ ከባድ ብሔረተኛ ቡድን መሆኑን አሳውቆ አገር ወዳድ ኃይሎች ሁሉ ይህን ለመከላከል በአንድነት መቆም እንዳለባቸው ማስጠንቀቁ የሚጠቀሱ ናቸው። ለኢትዮጵያ ህላዌ ለሀቀኛ ዲሞክራሲያዊ ስርዓት ያለውን በጎ ፍላጎትና ለዚህና ለሀገርም ሲባል ሊከፈል የሚገባ መስዋዕትነት ካለ በጊዜውና በቦታው በተግባር ለመክፈል ያለውን ዝግጁነትም ገላጭም ሆኖ እናገኛለን። እነሆ በአሁኑም ጊዜ ኢትዮጵያዊነትን እንደ ታክቲክ አስተጋብቶ ህዝብን በማዘናጋት የወያኔን ዘረኛ ስርዓት ለማዳን ወደ ስልጣን የመጣው አዲሱ ሹም አጼ ምኒልክ ቤተ መንግስት ከመሰየሙ አስቀድሞ ግለሰቡ የነበረውን ወያኔዊ ስርዓት እድሜ ለማራዘም በባዳን እንደ ታጨልን ማጋለጡና ህዝብ ሳይዘናጋ ትግሉን ቀጥሎ የሽግግር መንግስት እንዲቋቋም አበክሮ መምከሩ የፓርቲውን አስቀድሞ የማየት ባህሪ አመላካች መሆኑን መጥቀሱ አስፈላጊ ይመስለናል። እንደዚህ አይነተኛ የድርጅቱ ባህሪያት በኢሃፓ ዙሪያ ለተሰባሰቡና በአጠቃላይ ለወገንና ለሀገር ኩራት ቢሆኑም በዚያው ልክ ደግሞ የሀገር ውስጥ እባላባይ ክፍሎችና በተለይ አድርባይ ምሁራን አምባገነን አገዛዞች ባንድ በኩል እነዚህ ጸረ ህዝብ ክፍሎች በመጠቀም ጥቅማቸውን የሚያጋብሱ በአዳን ኃይላት በሌላ በኩል አስኪ ነው የሚሉትን ድርጅት ላለፉት 47 ዓመታት ለማፍረስ ያልሸረቡት ሴራ ያላጠመዱት ወጥመድ አልነበረም። ኢትዮጵያን ለማፍረስና የህዝቡን አንድነት ለማዳከም በተለይም አዲሱ ወጣት ትውልድ የሀፓን እውነተኛ ታሪክ እንዳይረዳ ለማድረግ በበሬ ወለደና በጥቁር ወተት ትንግርት ጨምሮ የሀፓ በኢትዮጵያ ህዝብ ዘንድ ያለውን ተቀባይነት ለማሳጣት ያላሰማሩት ጥላቻ ሰባኪ የሐሰት ክስ ደርዳሪ የብዕር ተቀጣሪ የአንጃ ጫፋሪ ምሁር ነኝ ባይ መሰሪ የለም ማለት ይቻላል። እነዚህ ያገርና የህዝብ ጠላቶች ያልተረዱት ነገር ቢኖር ይሀፓ ማለት እስራትና ሞት ስደትና ግርፋት ጊዜና ፈተና የማይነቀንቀው የዓላማ ጽናትን ስጋ ወደሙ ያደረገ የህዝብ ወገን መሆኑን ነው። የሀፓን አገር ወዳድነትና ህዝብ አክባሪነት ለሚጠይቁና ለሚያጥላሉ ክፍሎች ያለን መልስ ዛሬም እንደ ትናንትናው የማያሻማ ግልጽ የሆነ ነው። የአገር ሉዓላዊነት ሲደፈር ፈተስ ሲዛባ አምባገነኖች በህዝብ ጫንቃ ላይ ሲፈራረቁ የት ነበራችሁ? ሚናችሁስ ከነማን ጋር ነበር ነው መልሳችን። ኢሀፓ ቆራጥና ጀግና ታጋዮችን በማሰባሰብ ለህዝብም ሆነ ለሀገር ክብርና ጥቅም የቆመና የታገለ ድርጅት በመሆኑ የህዝብ ወገኖች የሆኑ ይሳሱለታል፣ ይንከባከቡታል። በአንጻሩም ጸረ ህዝብና ጸረ ኢትዮጵያ የሆኑ ክፍሎች ሁሉ ሊያዳክሙትና ሊያጠፉት ተከታታይ ጥረቶችን ሲያደርጉ ቆይተዋል። እነዚህ የውስጥና የውጭ የህዝብ ጠላቶች ኢሀፓን ጨርሶ ለማጥፋት ባይቻላቸውም ለማዳከም እስከዛሬ ባላባራው ዘመቻቸው ያልፈነቀሉት ድንጋይ ያልቆፈሩት ጉድጓድ አለ ለማለት አይቻልም። በኢሀፓ ላይ እስከዛሬ የዘመቱትን ክፍሎች ማንነት በጥልቀት ስንመረምር ሁሉም ለአቋማቸው በቂ ምክንያቶች እንዳሏቸው እንገነዘባለን። ባዳን ኃይሎች በተለይም ምዕራባውያንና አረቦቹ ኢሀፓ የኢትዮጵያ ነጻነትና ሉዓላዊነት ይከበር በማለቱና በጥቅም የማይገዛ በመሆኑ የኢትዮጵያን ድንበር የደፈሩትን ሱዳን፣ ሶማሊያ ወዘተ በጽናት በመቃወሙ በጠላትነት ፈርጀው በየፊናቸው አጥቅተውታል። ኢሀፓ ኢትዮጵያ አገራዊ ሉዓላዊነት ይከበር በማለቱ በእኩልነት ላይ ለተመሰረተ የአገር አንድነት አቋም በመያዙና ጠባብ ብሔረተኞች አገር ለመገነጣጠል በህዝብ መካከል ጥላቻን ለመፍጠር የኢትዮጵያን ታሪክ በርዘው ህልውናዋን ለመሰረት ሲሞክሩ አይሆንም በማለቱ ከወያኔ እስከ ሻቢያ ከኦነግ እስከ ምዕራብ ሶማሌ ነጻ አውጪ ግንባር በጠላትነት መድበው አብረው ወግተውታል፣ ታግለውታል፣ ሊያጠፉትም ጥረዋል። የተለያዩ ዓላማ ያላቸው የድርጅቱ ጠላቶች ኢሃፓን ከውስጥ ለመከፋፈልና ለማዳከም ከውስጡ የበቀሉ እንክርዳዶችን እንደ መሳሪያ በመጠቀም ድርጅቱን ለማፍረስ ጥረት አድርገዋል። ዓላማችንን ቀይረን ቃል ኪዳናችንን አፍርሰን ለአምባገነኖች ለጉልበተኞች እንደደር በማለት በድርጅቱ ውስጥ አቋም ይዘው የተንቀሳቀሱትን ከሃዲያን ጃዎች አሻፈረኝ ስላላቸው ለጠላት ወዶ ገባ ሆነው ድርጅቱን አውግዘውታል። ከጠላትም ወግነው ዘምተውበታል። ይሃፓ ትናንትም ሆነ ዛሬ የኢትዮጵያን ክብርና ሉዓላዊነት የህዝብን መብትና ጥቅም የሚደፍሩ የቅርብም ሆነ የሩቅ ጠላቶችን አመሮ ታግሏል። ትናንትና በህዝብ ላይ ተፈናጠው ሲፈዋልሉ የነበሩትን የስልጣን ጠመኞች ደሙን አፍስሶ እንደታገላቸው ሁሉ የዛሬዎቹንም ቅጥረኞችና አድርባዎች አመሮ ይታገላል። የኢሃፓን ህልውና ግድ የሚያደርገው የሀገርና የህዝብ ብሶት ነው። የኢሃፓ ዓላማና መሰረቱ የህዝብ መብትና ጥቅም ብቻ ነው። ኢትዮጵያ ከነ ህዝቧ ሳትከበርና ሳትታፈር ኢሃፓ ትግሉን መቼም ቢሆን መች አያቋርጥም። የኢሃፓን ስም ቀምቶ ለዘረኞች ለወያኔ በባለሟልነት በማደር ኢሃፓን ለማርከስ የሚደረጉ ጥረቶች ከንቱ ሆነው ይቀራሉ። ኢሃፓ ላይ ጠፋ አምባገነን ዘረኞች ወያኔዎችን በከንቱ አትልፉ ስንል አድርባይ ከፋፋዮችንም አትልከስከሱ ያቀኛ ታጋዮችን ገር በአጠቃላይ አገርን በከንቱ አታርክሱ የምንለው ለዚህ ነው። የኢትዮጵያን አዲስ አመት መባቻ ወርሃ መስከረምን ስናከብር ሁሌም የምንዘክረው ኢሃፓ ለኢትዮጵያ ህዝብ ሰንቆ የተነሳውን ብሩህ ተስፋና ለኢትዮጵያ ህዝብ በስራት የሆነውን የድርጅቱን ራዕይ በአደባባይ ያበሰረበት በመሆኑ ጭምር ነው። ኢሃፓ ሲመሰረት ቋንቋ፣ ሃይማኖትና ጾታን ሳይለዩ በኢትዮጵያዊነት የተሰባሰቡት የኢሃፓ አባላትና ደጋፊዎች ጭቆና፣ በዝበዛና የግፍ አገዛዝን ከሚወዷት አገራቸው አስወግደው ፍትህ፣ ርትዕ የሰፈነባት ሁሉም ዜጋ በእኩልነት የሚኖርባት ኢትዮጵያን እውን ለማድረግ ነበር የዛሬ 45 ዓመት በወርሃ መስከረም መጥቢያ ነሐሴ 26 ቀን 1967 ዓ.ም ተመረተ ራሱን ለኢትዮጵያ ህዝብ ያስተዋወቀው ይፋ የወጣው። እነሆ ከተመሰረተ 47 ዓመት ይፋ ከወጣ ደግሞ 45 ዓመት የሞላው የእድሜ ባለጸጋና የትግል ተመክሮን ያካበተው ኢሃፓ ከተመሰረተበት ጊዜ አንስቶ የኢትዮጵያን ህዝብ ጥቅምና አገራዊ ህልውናው የተፈታተኑ አገዛዞችን ላፍታም ሳያመነታ እየታገለ ዛሬም ለኢትዮጵያ ህዝብ የገባውን የትግል ቃል ኪዳኑን ሳያጥፍ መከፈል የሚገባውን መስዋዕትነት እየከፈለ በጽናት ትግሉን የቀጠለ ኢትዮጵያዊ ድርጅት ነው። አሮጌው ዓመት አልፎ አዲሱ ሲተካ ዛሬም የኢትዮጵያ ህዝብ በደሙ በዋጀው መስዋዕትነት የሚገባውን ክብርና ጸጋ ለመጎናጸፍ ብቻ ሳይሆን የነበረው ምኞትና ተስፋ ያደረገው የዘመናት ትግል ጩኸቱን በቀሙ በኢትዮጵያና ኢትዮጵያዊነት ስም በሚምሉና በሚነግዱ ዘረኛ ሸቃጮችና የባዕድ ቅጥረኞች ብሔራዊ ክብሩ ተደፍሮ የስልጣን ባለቤትነቱን ተነጥቆ ራሱን በራሱ ለማስተዳደር የነበረው የፍትህ ጥማቱ ተጨናግፎ ሀገሪቱ የዋይታና የተቆቃ የልክሶና የጽንፈኞች መበረቂያ በሆነችበት ሁኔታ ውስጥ መገኘታችን ነው። በወርሃ መስከረም በአዲሱ ዓመት ዛሬም እንደ አዲስ ላፍታ ቆም ብለን ራሳችንን መጠየቅ ያለብን ቁም ነገር እንዳለ እንረዳለን። ለመሆኑ ይዘረኛ ከፋፋይና ጸረ አንድነት ኃይል ወያኔ እንዴት ኢትዮጵያን ለማዳከምና ለማፍረስ አደጋ ሆኖ ሊከሰት ቻለ የሚለውን መሰረታዊ ጥያቄ ነው። ወያኔ ለስልጣን ይበቃው ባንድ በኩል ፋሽስቱ መንግስቱ ባደረሰው እልቂትና ወታደራዊ ጡንቻውን በተገንጣዮች ላይ ሳይሆን እስከ እድሜ ማብቂያው ዴሞክራሲያዊ መንግስት በጠየቁ ክፍሎች ላይ በማሳረፉ ጦሩን በካድሬዎቹ ቁጥጥር ስር ማድረጉና አሉ የተባሉ ጀነራሎችን መግደሉ መሆኑን ይጠቅሷል። በዚህም የወታደሩ ሞራል በመዳከሙና ከአንድነት ኃይላት ጋር ህብረት መፍጠር እንደነበረበት ለመረዳት ቀንነቱን ማጣቱ ወዘተ የመሳሰሉትን ከብዙ በጥቂቱ ማንሳት ይቻላል። በሌላ በኩል ደግሞ አገር ወዳዱ ዜጋ ለደርግ በነበረው ጥላቻ ተዘናግቶ በውጅን ብርተ ጠምዶ ለወያኔ ሰለባ በመዳረጉ መሆኑ የሚካድ አይደለም። ዛሬም ለውጥ የለም ስንል ያለፈው እንዳይደገም ማለታችን ነው። የኢትዮጵያ ህዝብ ተቀመጥ በወንበሬ ተናገር በከንፈሬ ብሎ የሰየመው የራሱ የሆነ ህዝባዊ መንግስት አልመሰረተም፣ የስልጣኑ ባለቤት አልሆነም ማለታችን ነው። ዛሬም ጸጥታው ጦርና ቢሮክራሲው ወዘተ ሙሉ በሙሉ ባገዛዙ ቁጥጥር ስር ናቸው። ዛሬም ሀገራችን በሺዎች የሚቆጠሩ የፖለቲካና የህሊና እስረኞች ማጎሪያነቷ እንደቀጠለ ነው። ዛሬም ቆልፍ ቆልፍ የሆኑ የመንግስት ተቋማት ከወያኔ ቁጥጥር ወደ ኦህዴድ ኦዴፓ ተዛውረዋል። ዛሬም በነጻ ፕሬስ ስም ጽንፈኞች ተረኞቹ ተደራጅተው ሐሰትና ውዥንብር ቂም በቀልና ጥላቻን በህዝብ መካከል ይነዛሉ። ሐቀኛ ዘጋቢዎችና የህዝብ ወገን ጋዜጠኞች ይዋከባሉ። ዛሬም ጭፍን የተረኝነት አድሎ መረኑን ለቋል። በነጻ ገበያ ኢኮኖሚ ስም የአገሪቱን ዋና ዋና ብሔራዊ የልማት ድርጅቶችን ሙሉ በሙሉ ወይም በከፊል ለመሸጥ አዲሱ ሹም የጌቶቹን የዓለም የገንዘብ ድርጅት የዓለም ባንክን ጥቅምና ፍላጎት ለማስጠበቅ የሚወስደው የተሳሳተ የኢኮኖሚ ውሳኔ የኢትዮጵያን ሉዓላዊነትና አገራዊ ጥቅም አደጋ ላይ ሊጥል የሚችል ነው። ህዝባዊ ተቋማት በሌሉበትና በህዝብ ተመርጦ ህዝባዊ ቁጥጥር የሚደረግበት መንግስት ባልተመሰረተበት አገዛዙ ከእግር ጥፍሩ እስከ ራስ ጸጉሩ በጎጥ በተተበተበበትና በሙስና በተዘፈቀበት ሁኔታ የኢትዮጵያ ህዝብ አንጡራ ሀብት የሆኑት እንደ አየር መንገድ፣ የኢትዮጵያ ቴሌኮሙኒኬሽንና የኢትዮጵያ ምድር ባቡር ወዘተ የመሳሰሉትን ለሽያጭ ማቅረብ አገርን ከማፍረስና በርካታ ዜጎችን ከስራ ገበታቸው አላቆ በስራ አጥነት ከመዳረግ ባለፈ ለኢትዮጵያ ህዝብ ሞት፣ ለባዕዳኑ ደግሞ ሰርግና ምላሽ ነው። የነሱ የአምባገነኖች ጥቅምና ፍላጎት ህዝብ ከሚለው ከሚፈልገው ጋር ጨርሶ አልገጥም እያለ በገሃድ እየተቃረነ አገር እየፈረሰች ባለችበት ሁኔታ ከፊት ለፊታችን የተጋረጠውን ድቅድቅ ጨለማ ብርሃን ነው ለማለት የተለመደውን የአፓርታይድ አገዛዝ ስልጣናቸውን ለማስቀጠል ደፋ ቀና ሲሉ ይታያል። ለዚህ እኩይ ድርጊታቸው የምዕራቡም ሆነ የአረቦች ድጋፍ አልተለያቸውም። የዛሬዎቹ ገዢዎች ሹሞች የህዝብን መፈክር ቀምተው አፍጦና ግጦ የቀጠለውን ኢዲሞክራሲያዊ አገዛዛቸውን የቃል ቅባ ቅዱስ እየቀቡ በኢትዮጵያና በኢትዮጵያዊነት ስም እየማሉና እየተገዘቱ እያወናበዱ እንዳሉ ለማየት አያዳግትም። እቅጩንም ለማወቅ ሩቅ ሳንሄድ የትላንቱን የራሳችንን የአምባገነኖቹ ታሪክ በበቂ የሚያስተምረን ስለሆነ ከሚነገረውና እየተፈጸመ ካለው በስተጀርባ መጋረጃውን ገልጠን የሹሙን ተግባርና ትክክለኛ ዓላማውን መመርመርና ማወቅ ይጠበቃል ብሎ ኢህአፓ በጽኑ ያምናል። ከውጭና ከውስጥ የተሰባሰቡት ጽንፈኞች ዓለም የመሰከረውን ታሪክ የመዘገበውን ሀቅ ደልዘውና አርክሰው ኢትዮጵያና ኢትዮጵያዊነት የፈጠራ ወሬ ነው በሚል ሊፍቁና የራሳቸውን የፈጠራ ታሪክ እንደ አኖሌው ሊያቆሙ አዲስ መልክዓ ምድር በመሳል ከአረቦቹና ከምዕራባውያኑ በተቸራቸው ዲናርና ዶላር ኢትዮጵያን እንደ ቅርጫ ሥጋ ቆራርጠው ሊከፋፍሏት አሰፍስፈዋል። የብሔረሰቦች ጥያቄ መፍትሄው ልዩነትን ማራገብ፣ ድንበር ማካለልና አገር መሸንሸን ሳይሆን እኩልነትን አረጋግጦ በዚሁ መሰረት አንድነትን ማዳበር ሆኖ ሳለ ወያኔና ወያኔ የቀፈቀፋቸው ጽንፈኞች መገንጠልን በማንገስ ክፍፍልን በማስቀደም አገርን ለማፍረስ እያደቡ ይገኛሉ። ኢትዮጵያን ለማካድ የጋራ ታሪክን ጉድጓድ ምሶ አፈር ማልበስ የገጠኞች ዋና ተልእኮ ነው። ትላንት እነ ኢሳያስ አፈወርቅ ኤርትራ የምትባል አገር ጥንትም ነበረች፣ የኢትዮጵያ ቀኝ ግዛት ሆነች፣ ለኢትዮጵያ ባዕድ ነች ወዘተ እያሉ የቀባጠሩት አለ ምክንያት አልነበረም። ከጽንፈኞቹ መንደር እየሰማነውና እያየነው ያለነው የጸረ ምኒልክ ዘመቻም የራሱ የሆነ ዓላማ አለው። ይህም እርኩስ ዓላማ የጋራ ታሪክንና ኢትዮጵያን ለመካድና ለማፍረስ የሚደረግ ዘመቻ አካል ነው። በኢትዮጵያዊነታቸው አምነው ለኢትዮጵያ የተሰውትንና መከራ የተቀበሉትን የኦሮሞ ተወላጅ አርበኞች እንዳልነበሩ ተደርገው የሚቆጠሩት ወይም የሚወነጀሉት ለዚሁ አሳፋሪና አጸያፊ አገር የማፍረስ ዓላማ ነው። የኢትዮጵያ ህልውና ታሪክ የዘመቻ የጦርነት ታሪክ ሆኖ የቆየው ብዙ ቋንቋዎች የሚነገሩባት የበለጸገ የጥንታዊ ባህልና ሃይማኖቶች ባለጸጋ የሆነች አገር አንድነት ለማዳከም የራሳቸውን ለመጫን በከጀሉ የውስጥና የውጭ ኃይላት ጋር መዋደቅ ግዴታ ሆኖ ስለኖረ ጭምር ነው። አጼ ምኒልክ መላው ኢትዮጵያን በማስተባበር ታላቁን የአድዋ ድል በማስመዝገባቸው በጸረ ኢምፔሪያሊስትና በጸረ ቅኝ ግዛት ትግል ለኢትዮጵያውያን ብቻ ሳይሆን ለሁሉም የነጻነት ተዋጊና በተለይም ለመላው ጥቁር ሕዝብ አንድ ታላቅ ገድል አስመዝግበዋል። ለዘመናዊነትም ታላላቅ መሰረቶችን ጥለዋል። ይህን የጀግንነት ታሪክ እኛ ኢትዮጵያውያን ካላወደስነው ካላዘከርነው ማን ሊያወድሰውና ሊዘክረው ይችላል? አጼ ምኒልክ በዘመናቸው ኢትዮጵያ ወደ 20ኛው ምዕት ዓመት የስልጣኔ ዘመን እንድትሸጋገር በፖለቲካው፣ በኢኮኖሚው፣ በማህበራዊውና በወታደራዊ ወዘተ ፈረንጆች ያደረጉትን የአገር ግንባታ ጥረት ሁሉ የዘመናችን ቀጥረኞችና ጽንፈኞች አርክሰውና ደምሰው አጼ ምኒልክን በወራሪነትና በቅኝ ገዥነት ሳይቀር መፈረጃቸው አገርን ለማፍረስ ታሪክን መሰረዝ በሚለው የባንዳ መርሃ ግብር ተከትለው ነው። ቅን ልቦናና አስተዋይ አእምሮ ያለው ዜጋ የኢትዮጵያን አመሰራረት ታሪክ ጉዳይ ከስሜትና ከጥላቻ ባሻገር ከዓለም ታሪክና የህብረተሰብ እድገት ሂደት እንዲሁም ከአገሮች አመሰራረት አንጻር ማየት አይሳነውም። አድጋዋል ሰልጥነዋል የሚባሉ የአውሮፓ አገሮችም ሆነ ሌሎች በዓለም ላይ ያሉ አገሮች ያለፉበትን ታሪክ መመርመርና መንገዱስ ምን ነበር ብሎ መጠየቅና የኛስ የተለየነውን ብሎ ማገናዘብ ተገቢና አስፈላጊም ነው። አዎ ጥፋት ተሰርቷል ቢባልስ ያሁኑ ትውልድ ለያኔው ጥፋት ተጠያቂና አዳ መክፈል አለበት? ስላለፈው በማላዘን ስልጣኔን ማግኘት እንደሚቻል አድርጎ በዛሬ መነጽር ያለፉ ድርጊቶችን እየቆፈሩ ታሪክን ማጨለም የምንመኘውን ሰላም ብልጽግናና አንድነት ለማግኘት የሚያስችለን መንገድ ሊሆን አይችልም። የሀገራችን ታሪክ መጻፍ ያለበት ቢሆንም ያልነበረን ድርጊት መደርደርና እውነተኛ ታሪኩን ሆን ብሎ ማፋለስ ዋጋ የሌለው ከመሆኑም በላይ ጎጂ ነው። ይልቅስ የሚያዋጣው ከትናንቱ ስህተት ተምሮ ለዛሬዎቹ ችግሮች መፍትሄ አሁን በደረስንበት መነጽር አሻግሮ በማየት ሚዛናዊ ግንዛቤን ማዳበር ነው። እንደተለመደው በአሁኑ ወቅት በስልጣን ላይ ያለው አገዛዝ በህዝብ የተመረጥኩ ነኝ ብሎ ራሱን በራሱ ለመቀባትና ለማንገስ ራሱ መርጦ ራሱ ሸልሞ በሾመው የብሔራዊ ምርጫ ቦርድ አማካኝነት የተለመደውን የምርጫ ቧልት ይዞ ብቅ ብሏል። ይህ የኢትዮጵያን ህዝብ ሬትሬት ያሰኘ የተለመደ ወያኔያዊ የማጭበርበሪያ ተውኔት ለኢትዮጵያ ህዝብ በአዲስ ዓመት አዲስ ምዕራፍ የሚከፍት ሳይሆን ቀጣይ የስቃይና የመከራ አገዛዝን የሚያራዝም ህዝቡን ለበለጠ ስቃይና መከራ የሚዳርግ አገራችንንም ለበለጠ አደጋ የሚጋብዝ ነው። እንደ ተለመደው የወያኔ ድራማ ወያኔ ከራሱ ጎጠኛ ከጎጠኛ ተወዳድሮ ባሸናፊነት ወጥቶ ያው ለ28 ዓመት እጅግ ያለውን ጎጠኛ አገዛዝ በመርጫ ስም አቀናጅቶና በታማኝ ተቃዋሚዎቹ አሳጅቦ በፈጣሪዎቹ በባዕዳኑ ቡራኬውን ተቀብሎ አገዛዙን ለማስቀጠል ነው። ስለሆነም በቃኝ እንብኝ ማለትን የረሳ ህዝብ ሁሌም በጨቋኞች ይቀየዳልና በወያኔ ምርጫ ተገኝተን ለወያኔ የምርጫ ድራማ ተዋናይ አንሆንም ማለትና በምርጫው አለመሳተፍ የሚካሄደው ምርጫ የዘረኞችና የአምባገነኖች ሸፍጥ መሆኑን ማሳየት አገሩን ከሚወድና ባርነትን ከሚጸየፍ ዜጋ የሚጠበቅ ተግባር ነው። ከመለስና ከኃይለ ማርያም፣ ከአብዮት አህመድና ከደብረ ጽዮን፣ ከደመቀና ከመገርሳ መሃል ምረጡ መባል ምርጫ ለመሆኑን በገቢር ማሳየትና ቀልዱን አቁሙ ማለት ይገባል። አገርን ለማፍረስ ከተነሱ ጎጠኞች ጋር መተባበር አገርን የሚያፈርስ ሰነድ ላይ ፊርማን የማስቀመጥ ያህል ከባድ መሆኑንም ከልብ ያጤነዋል። ወያኔ የተመረጠ አልተመረጠ የራሱ ጉዳይ ቢሆንም ከራሱ ጋር ተወዳድሮ መመረጡ አይቀሬ ነውና የእሱም ቧልት ለራሱ ለወያኔ ትተንለት ልንታገለው ይገባል። አስቀድመን እንደተናገርነው ዛሬም እንደትናንትናው በስልጣን ላይ ያለው ያው ራሱ ዘረኛው ወያኔ ነው። ስልቻ ቀልቀሎ ቀልቀሎ ስልቻ። የወያኔ ባለስልጣኖች ከአዲስ አበባ ወደ ትውልድ መንደራቸው ወደ መቀሌ፣ አድዋና ሽሬ ቦታ ቀየሩ እንጂ ራሳቸውም ሆነ በጉዳይ አስፈጻሚዎቻቸው አማካኝነት ወያኔያዊ አጀንዳቸውን ማለትም ኢትዮጵያን የማተራመስ የማዳከምና የመበተን ዘረኛ ተልእኳቸውን ከመቼውም ጊዜ በለጠ እያፋጠኑ እያጧጧፉ ለመሆኑ ምስክር መቁጠር አይጠበቅብንም። ያባ ራሱን ለኢትዮጵያ ሕዝብ ይፋ የወጣበትን 47ኛ ዓመት ነሐሴ 26 2011 ሲዘክር በአዲስ ዓመት ብሩህ ተስፋን ሰንቆ ለኢትዮጵያ ሕዝብና ለሚወዳት እናት አገሩ ሲመሰረት የገባውን ቃል ኪዳን አድሶ ዛሬም እንደ ትላንትናው ዘረኛውን አምባገነን አገዛዝ ለማስወገድ የሚያደርገውን ሕዝባዊ ትግል በጽናት ለመቀጠል ቃል ይገባል። የኢትዮጵያም ስርየት ከባዕድ እንደማይገኝ አምነን ለሀገራችን እንታገል ስንልም ለግል ጥቅምና ዝና የሚደረገውን ለተገፋውና ለተበደለው ሕዝብ ፋይዳ የማይሰጠውን መወራጨት ሳይሆን በተግባር የሚደረገውን ትግል እንታገል ማለታችን ነው። ድርጅት ለትግል አብይ መሳሪያ ነው። አንድ ላይ ከቆምን ጠንካሮች ነን፣ ከተበታተን ግን እኛም ተዳክመን አገራችንንም ለበታኞች መንጋ አጋልጠን አገር አልባ እንዳንሆን እንጠንቀቅ። በአገራችን ታሪክ እንደምናየው ስልጣን የሚጨብጡት ኃይላት የትናንቶቹም ሆኑ የዛሬዎቹ ሕዝብን ተክተው ያናውቅልሃለን ብለው ምለውና ተገዝተው በሕዝብ ስም መግዛት የመረጡ በመሆናቸው መሰረታዊ የሆኑ የአዲስ ስርዓት አዋላጅና የዲሞክራሲያዊ ስርዓት ግንባታ መሰረት የሚጥሉ ተቋማትን ሕዝብ መክሮ ያጸደቀው ሕገ መንግሥት፣ ነጻና ገለልተኛ የምርጫ ቦርድ፣ ነጻ የፍትሕ ስርዓት፣ ነጻ የመከላከያና የፖሊስ ኃይል፣ ነጻ ምርጫን፣ በነጻነት መደራጀትን፣ የተለየ ሐሳብ በነጻ መግለጽንና መሰል መሰረታዊ መብቶችን አምባገነኖች እንደ ጦር ይፈሯቸዋል። ወደ ሕዝባዊና ዴሞክራሲያዊ ስርዓት መሸጋገር የሚቻለው ሁሉን ባሳተፈ የሽግግር ሂደት በመሆኑ ይህንንም ሆነ የአገራችንን ዘላቂ ሰላምና እድገት እውን ለማድረግ አምባገነኖችን ተደራጅተን እንታገላቸው። ኢትዮጵያ በሐቀኛ ልጆቿ እኩልነትና አንድነቷ ተጠብቆ እንድትቆም እንድትቀጥል ከተፈለገ ነገ የነጻነትና የመብት ጎህ ቀዶ እንዲንሰራፋ ከተመኘን የትናንትና ማጥ ውስጥ ገብተን መንቦጫረቅ አይኖርብንም። የዛሬውን አስከፊ ወያኔን መስለን በወያኔ ዘረኝነት ላይ የእኛንም ዘረኝነት ወልደን ጠበን ዘቅጠን ለመታገል መቃጣት አይገባንም። በሕዝባችን መከራ ስቃይና መስዋዕትነት ስንቶቹ የኢትዮጵያ ጀግና ልጆች ደማቸውን አፍሰው ባስገኙት ተመክሮ ተገብተን ተቃኝተንና ትምህርት ቀስመን ካለፈው ጸጋ የሆነውን ይዘን ክፉውን አግለን በአዲስ ዓመት በአዲስ ተስፋ በአዲስ መሠረት በተሻለ መንገድ ነገን እውን ለማድረግ መጣር ይኖርብናል። አሮጌው ዓመት ሄዶ አዲሱ ሲተካ መስከረምም ሲጠባ ትግላችን ወያኔን በኦህዴድ ኦዴፓ እና ኦነግ ለመተካት ከሆነ በደም መቀለድ ይሆናል። ትግላችን በተሻለ ግንዛቤ በጽኑ መሰረት ላይ ይቆም። ዴሞክራሲያዊት ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ለዘላለም ትኖር። በተባበረ ሕዝባዊ ትግል የኢትዮጵያ ትንሣኤ እውን ይሆናል።
ቀድሞ ለፋሽስቶ ያጎነበስንም ዛሬም ለቆጠኞ እንበረከትም የነጻነት ዋጋ ድንበሩ ከዚያንም በዘርን አትመርቅ
ግንባርክን አሳየው።